ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ጥቅምት 8 2013 ዓ.ም ዝግጅታችን ጀመረ። ጤና ይስጥልኝ ክቡራትና ክቡራን፣ ሰሎሞን አባተ ነኝ አብሬያችሁ የምቆየው። የኢትዮጵያ ሕዝብ ቁጥር በመጪዎቹ 30 ዓመታት ውስጥ እጥፍ ይሆናል። በ15 ዓመታት ውስጥ አምራቹ ኃይል 63 ከመቶ ይደርሳል።
እኛም አተኮር የፈለግነው ምኑ ላይ ነው? ይሄ ኃይል በደንብ ካስተማር ነው ስራ ከፈጠርንለት ሌሎቹንም ችግሮች ሊቀርፍ ይችላል የሚለው ላይ ነው ያተኮር ነው። እንደዛ ካረግን ኢትዮጵያ የመንግስትም የህዝብም ህልም ነው፣ መካከለኛ ገቢ ሀገር ትሆናለች የሚለውን ህልም ወደ እውነት ለመቀየር ይቻላል። ዝም ካልን አሁን ባለው ሁኔታ እነዚህ በተለይ ወጣቶቹ ትምህርት ካልተሰጣቸው፣ የስራ እድል ካልተሰጣቸው እና ራሳቸውን እንዲያሻሽሉ ካልተደረገ ከባድ አደጋ ነው የሚሆን። ይሄንን ነው ለማሳየት የሞከር ነው።
ዶክተር ደብረወርቅ ዘውዴ ናቸው። ስለ ጥናታቸው፣ ስለሚመሩት የባለሙያዎችና የምሁራን ቡድን፣ ስለ ስራቸው ያጫው የበረሃ አንበጣን ፈጥኖ መቆጣጠር ለምን ከበደ?
በቢሊዮንስ ነው የተራባው፣ እንዲሁ በትንሽ ቁጥር አለ። ያ ደግሞ ወደኛ የሚመጣው ሊራባ ነው ከሀገር ሀገር የሚሄደው ራብቶ እዛው እንደገና በስቶ እንደገና ሊራባ ወደ ሌላ ሀገር ነው። በዚህ መሀል ላይ ነው እንግዲህ አሁን ወደኛ ሀገር የመጣው ከየመን በኩል የተሻገሩት።
ዶክተር ባየህ ሙላት የተባበሩት መንግስታት የምግብና የግብርና ድርጅት FAO የነፍሳትና ተባይ ተመራማሪ ናቸው። አነጋግረናቸዋል። ለምሽቱ ከያዝናቸው ዝግጅቶቻችን መካከል ናቸው። አብራችሁን ቆዩ ክቡራትና ክቡራን እስከ ምሽቱ 4 ሰዓት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ያላችሁ አድማጮቻችን፣ ዜናውን ማንብላችሁ አዳነች ሳየ ነኝ። አርሜኒያና አዘርባጃን በናጎርና ካራባክ ክልል ተደርጎ የነበረውን አዲስ ሰብአዊ የተኩስ ማቆም ስምምነትን በመጣስ ተግባር ዛሬ እርስ በራሳቸው እየተካሰሱ ነው። መካሰሱ የተጀመረው ስምምነቱ ከተደረገ ሰዓታት ካለፉ በኋላ መሆኑ ታውቋል። የአርሜኒያ መከላከያ ሚኒስቴር ዛሬ ንጋት ላይ በትዊተር ገጹ ባስተላለፈው መልእክት አዘርባጃን ከባድ መሳሪያዎች በመተኮስ ዛሬ በናጎርና ካራባክ የተደረገውን አዲስ የተኩስ ማቆም ስምምነት ጥሳለች ሲል ከሷል። የአዘርባጃን መከላከያ ሚኒስቴር በበኩሉ ጃብራይል ከተማ አካባቢና በክልሉ ባሉት መንደሮች ላይ ጠላት የከባድ መሳሪያ ተኩስ ከፍቷል፣ የአዘርባጃን ወታደራዊ ኃይልም ተገቢ የምላሽ እርምጃ ወስዷል የሚል መግለጫ አውጥቷል። ሁለቱ ሀገሮች ከዛሬ ጀምሮ ተኩስ ለማቆም አዲስ ስምምነት ማድረጋቸውን ትላንት አስታውቀው ነበር። ለሶስት ሳምንታት ያህል ለሚጠጋ ጊዜ ናጎርና ካራባክ ላይ ሲካሄድ የቆየውን ተኩስ ለማቆም በሳምንት ውስጥ ስምምነት ሲያደርጉ ለሁለተኛ ጊዜ ነው። አዘርባጃንና አርሜኒያ ከዛሬ ጀምሮ የተኩስ ማቆም ስምምነት እንደሚያደርጉ ሁለቱም ሀገሮች ትላንት ያስታወቁት የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ከአርሜኒያና ከአዘርባጃን አቻዎቻቸው ጋር ከተነጋገሩ በኋላ መሆኑ ታውቋል። በዋሽንግተን ዲሲ እና በሌሎች የዩናይትድ ስቴትስ ከተሞች ትላንት በብዙ ሺዎች የሚቆጠሩ ሴቶች የሴቶች ሰልፍ የሚል መጠሪያ በተሰጠው መሰባሰብ ላይ ተሳትፈው ውለዋል። የሰልፉ ዓላማ የሀገሪቱን ፕሬዚደንት ዶናልድ ትራምፕን ከዳግም ስልጣን ለማስወገድ ሰዎች በምርጫ እንዲሳተፉ ለማበረታታትና ወግ አጥባቂ የሆኑት ዳኛ ኤሚ ኮኒ ባረት ለጠቅላይ ፍርድ ቤት ዳኝነት መቅረባቸውን ለመቃወም ነው። ባረት ለጠቅላይ ፍርድ ቤት ዳኝነት የቀረቡት በሊበራሏ የጠቅላይ ፍርድ ቤት ዳኛ ሩት ጌደር ጊንስበርግ ህልፈት ምክንያት ክፍት የሆነውን ቦታ ለመሙላት ነው። ፕሬዚደንት ትራምፕ እንደገና እንዳይመረጡ እናደርጋለን ማለት ብቻ በቂ አይደለም፣ ይህች ሀገር ለሁላችንም የገባችውን ቃል መፈጸም ይኖርባታል። ያ መጻኢ ዕድል እውን እንዲሆን የማድረጉ ተግባር የእያንዳንዳችን ፈንታ መሆኑን ለማስገንዘብን ጭምር ነው ሲሉ የሴቶቹ ሰልፍ ዋና ስራ አስኪያጅ ሬቸል ኦሌሪ በሰልፍ ወቅት ተናግረዋል። በሀገሪቱ ዙሪያ በመቶዎች የሚቆጠሩ ተመሳሳይ ሰልፎች ተካሂደዋል። አንዳንዱ በኮሮና ቫይረስ ስጋት ምክንያት በቨርቹዋል ወይም በርቀት ተደርጓል። ሌሎቹ ደግሞ በመኪኖች ሰልፍ ተሳትፈዋል። ማቹዋ ጊንስበርግ በተማሩበት ኮርኔል ዩኒቨርሲቲ ሰልፍ ተደርጓል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ጊኒ ውስጥ ፕሬዚደንት አልፋ ኮንዴ ለሶስተኛ ጊዜ የሚወዳደሩበት ፕሬዚዳንታዊ ምርጫ ዛሬ ሲካሄድ ውሏል። የጊኒ ህዝባዊ ስብስብ ፓርቲ አባል የሆኑት ኮንዴ በሀገሪቱ እንደ አውሮፓ አቆጣጠር በ1958 ዓ.ም ከፈረንሳይ ቅኝ አገዛዝ ነፃ ከወጣችበት ጊዜ አንስቶ የመጀመሪያው በዲሞክራሲያዊ መንገድ የተመረጡ ፕሬዚደንት ነበሩ። ስልጣን ላይ የወጡት ከአስር ዓመታት በፊት ነው። ኮንዴን የሚወዳደሩት በአምባገነኑ መሪ ላንሳና ኮንቴ ስር ጠቅላይ ሚኒስትር የነበሩት ቼሉ ዳሌ እንዲያሉ ናቸው። ፕሬዚደንት ኮንዴ ባለፈው መጋቢት ወር በህገ መንግስቱ ለውጥ አድርገው ለሶስተኛ ጊዜ ለመወዳደር የወሰኑት ሀገሪቱን አዘምናለሁ በማለት ነው። ነገር ግን በሁለቱ የስልጣን ጊዜ ብቻ የሚወሰነውን ህገ መንግስት ለሶስተኛ ጊዜ እንዲወዳደሩ በሚያስችላቸው መንገድ ለውጠው ለመወዳደር መወሰናቸው በመላ ሀገሪቱ ተቃውሞ ማስነሳቱ አልቀረም። ዓለም አቀፍ የሰብአዊ መብት ቡድኖች ደግሞ የ82 ዓመት ዕድሜው ፕሬዚደንት ወደ ፍጹማዊ አገዛዝ እያመሩ ሳይሆን አይቀርም እያሉ ናቸው። በመጨረሻም በታይላንድ መዲና ባንኮክ ትላንት በብዙ ሺዎች የሚቆጠሩ ሰዎች የሀገሪቱ ጠቅላይ ሚኒስትር ፕራዩት ቻን ኦቻ ከስልጣን እንዲወገዱ የመጠየቅ ሰልፎችን ቀጥለው ውለዋል። ባለፈው አርብ በተካሄደው ልጆችን በተሳተፉበት ሰልፍ ፖሊሶች በብዙ ሺዎች የሚቆጠሩትን ሰልፈኞች ለመበተን የውሃ ኃይል ግፊት ተጠቅመዋል። የትላንቱ ሰልፍ ግን ሰላማዊ እንደነበር ተገልጿል። መንግስት ሰፊ የህዝብ መጓጓዣ መረብ መዝጋትን ያካተቱ የተለያዩ እርምጃዎችን በመውሰድ ተቃውሞውን ለማቆም ቢሞክርም ለተከታታይ 4 ቀናት ያህል የተቃውሞ ሰልፍ መካሄዱ አልቀረም። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ። መልካም ምሽት።
አመሰግናለሁ አዳነች ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ጥቅምት 8 2013 ዓመተ ምህረት ምሽት ፕሮግራም ነው። የባለሙያዎችና የምሁራን ስብስብ ራዕይ ለኢትዮጵያ ቪዥን ኢትዮጵያ በኢንተርኔት ያደረገውን 9ኛ ጉባኤውን ባለፈው ሳምንት አጠናቋል።
ሀገሪቱ ውስጥ ችግሮች አሉ። ዋናው ችግር የፖለቲካ ነው። ከዛ ጋር ተያይዞ ያው የኢኮኖሚው፣ የማህበራዊ ብዙ ችግሮች አሉ። እነኚህ ነገሮች ደግሞ ዋናው መገለጫቸው የችግሮቹ ጸብ ወይም ግጭቶች በሚለው ነው እንግዲህ ያየናቸው እና በተለይ ከመጋቢት በኋላ ባሉ ሁኔታዎች ደግሞ ግጭቱ መሻሻሉ ይቅርና ምርጫ መምጣቱ ይቅርና ጭራሽ ሀገርን መኖሯን ሁሉ ሊያናጉ የሚችሉ የፖለቲካ ክስተቶች ናቸው የመጡት።
የቪዥን ኢትዮጵያ ፕሬዚደንት ፕሮፌሰር ጌታቸው በጋሻው ናቸው፣ ይዘናቸዋል። አሁን ወደ መጀመሪያው ዝግጅታችን እንዝለቅ። ብሉ ሪበን ፓነል ለፈጣን ተግባር ይጣራል። ኢትዮጵያውያንና ትውልዳቸው ኢትዮጵያ የሆነች የጠለቀ እውቀትና የሰፋ ልምድ ያካበቱ ባለሙያዎችና ምሁራን የተሰባሰቡበት ነጻ ቡድን የኢትዮጵያን የምጣኔ ሀብት አቋም በመጪዎቹ 30 ዓመታት ውስጥ የጠነከረ ለማድረግ ያስችላል የተባሉ ስልቶችን ወይም ስትራቴጂዎችን የነደፈ ሪፖርት አውጥቷል። ሪፖርቱ ኢትዮጵያ በምጣኔ ሀብት፣ በህብረተሰብ ጤና፣ በስታቲስቲክስ፣ በትምህርት፣ በስነ ህዝብ፣ በቴክኖሎጂ፣ በከተሞች ልማትና በሌሎችም መስኮች ወደ ተሻለ ደረጃ ልትቀየር የምትችልበትን ፍኖት የሚያሳይ መሆኑን ይናገራል። በመጪዎቹ 30 ዓመታት ውስጥ ይከተላል የተባለውን የዛሬ የኢትዮጵያ ህዝብ ብዛት በእጥፍ መጨመር ሊጋፈጥ የሚችል የሀገር ምጣኔ ሀብትና ማህበራዊ ጉልበት መገንባት ዛሬ ፈጥኖ ካልተጀመረ ጊዜው ያመልጥና ሀገሪቱ ልትወጣ የማትችለው የችግር አረንቋ ውስጥ እንደምትገባ የባለሙያዎቹና የምሁራኑ ሪፖርት በብርቱ ያሳስባል። ኢትዮጵያ 2050 በሚባለው ግዙፍ ስብስብ ብሉ ሪበን ፓነል ተብሎ የተሰየመውን ኮሚቴ ዶክተር ደብረወርቅ ዘውዴ ይመሩታል። አግኝቼ አነጋግሬያቸዋለሁ። ጤና ይስጥልኝ ዶክተር ደብረወርቅ።
እንደምን አሉ?
እግዚአብሔር ይመስገን። ዶክተር ደብረወርቅ አንድ 10 11 ወር አካባቢ የፈጀ ስራ ጨርሳችሁ ያጠናቀቃችሁ ይመስለኛል በቅርቡ። በርግጥ ይሄ ስራ ሲታይ የ10 ወርና የ11 ወር ስራ አይመስልም ከስፋቱና ከጥልቀቱ አቋያ ሰነዱን ለተመለከተው። እና እስቲ በቅድሚያ ዶክተር ደብረወርቅ ከራስዎ ልነሳና መቼም አድማጭ ያውቆታል በዓለም ባንክ በነበሩት ቦታ ከኤችአይቪ ኤድስ ጋር በነበረው ትግል ውስጥ ባደረጉት ሁሉና ለማንኛውም እንደው ለማስታወስ ያህል እስቲ ማንነቱን ያስታውሱኝ ዶክተር ደብረወርቅ።
እሺ፣ በመጀመሪያ ይሄን እድል ስለሰጣችሁኝ በጣም አመሰግናለሁ። ብዙውን ጊዜያችንን ወደ ኋላ ሳይሆን እዚህኛው ላይ ብናተኩር ደስ ይለኛል። በአጭሩ 20 ዓመት ያህል ለዓለም ባንክ ከሰራሁ በኋላ 3 ዓመት ደግሞ ለግሎባል ፈንድ ፎር ኤድስ ቱበርክሎሲስ እና ማላሪያ ጂኒቨር 3 ዓመት ከሰራሁ በኋላ ጡረታ ወጥቼ ከዛ ደግሞ ማስተማር ጀመርኩኝ። አሁን በሲቲ ዩኒቨርሲቲ ኦፍ ኒውዮርክ ዲስቲንግስድ ስኮለር እና ቪዚቲንግ ፕሮፌሰር ነኝ። ሊደርሺፕ ኢን ፐብሊክ ሄልዝ የሚል ኮርስ አስተምራለሁ። ከዛ ደግሞ ጊዜ ሲተርፈኝ እንደዚህ አይነቱ ሪፖርት ላይ እና የተለያዩ ነገሮች ላይ ይሳተፋለሁ።
ዶክተር ደብረወርቅ ቅድም ጠቀስ ወዳደረግኩት ሰነድ ልመለስና ኢትዮጵያ 2050 የሚል ወይም በኢትዮጵያ አቆጣጠር ኢትዮጵያ 2043 መሆኑ ይመስለኛል ሰነድ አዘጋጅታችኋል። የምሁራን ስብስብ የባለሙያዎች ስብስብ ይዛችሁ እየተንቀሳቀሳችሁ ነው እና ምንድን ነው ኢትዮጵያ 2050 ወይም ኢትዮጵያ 2043?
እሺ፣ የተወሰኑ ኢትዮጵያውያን በትውልድ ኢትዮጵያውያን እና በውጭ የሚኖሩ ኢትዮጵያውያን ብዙዎቹ በምህንድስና ስራ ላይ የተሰማሩ የኢትዮጵያ የህዝብ ቁጥር በሚቀጥለው 30 ዓመት ውስጥ እጥፍ ይሆናል። 100 ምናምን ሺህ ወደ 200 ሺህ አካባቢ ይደርሳል እና በሙያችን ምንድን ነው ማድረግ የምንችለው ብለው ተሰባስበው መነጋገር የጀመሩት በ2018 ከ2 ዓመት በፊት ማለት ነው። በኋላ ነገሩ እየሰፋ ሲሄድ ሌላ ሙያ ውስጥ ያሉትንም ኢትዮጵያውያን አሰባስበው ባለፈው ታህሳስ አዲስ አበባ ተሰበሰብን። 450 የሚሆኑ ተሰብሳቢዎች ነበሩ። ከ45 የምንሆን 10 የተለያየ ሀገር ከኢትዮጵያ ውጭ የምንኖር ሄደን ነበር እዚህ ስብሰባ ላይ። የሁለት ቀን ጥሩ ንግግር ከተደረገ በኋላ በአንድ 10 የሚሆኑ የተመረጡ ርዕሶች ላይ ይሄ ነገር ይሄ ሁሉ ስራ ተሰርቶ እንዲህ አይነት ንግግር ከተደረገ በኋላ አንድ ላይ አሰባስበን ሪፖርት ጽፈን ለህዝብና ለመንግስት መካፈል አለብን በሚል የብሉ ሪበን ፓነል ተቋቋመ። ብሉ ሪበን ከአሜሪካ የተወሰደ ባህል ነው። አንዳንድ አስቸኳይ ነገሮችና መነጋገሪያ የሚሆኑ ትልልቅ ነገሮች እንዲሰራ ሲፈለግ ብሉ ሪበን ኮሚቴ ይቋቋማል። ከዛ የተወሰደ ይመስለኛል።
ብሉ ሪበን እንደው ትርጉሙን ለአድማጭ ለማድረስ ሰማያዊ መቀነት እንደማለት ነው።
አዎ፣ ይሄን ያህል ይገልጸዋል ብዬ ስላላሰብኩ ነው ትርጉሙ ያልሞከርኩት።
እርግጥ ነው እንደው አዝማሚያ እንደው አካባቢ ብቻ እንደው
ልክ ነው። እና እዛ ስብሰባው ላይ ከተገኘ ነው 450 የምንሆን ሰዎች ይሄ የኢትዮጵያ 2050 የሚባለው ቡድን የኢንተርናሽናል ስተሪንግ ኮሚቴ አለው እና እነሱ ከዚህ ከተሰብሳቢዎቹ 11 የምንሆን ባለሙያዎች የብሉ ሪበን ኮሚቴ አባላት እንድንሆን መረጡን።
ይሄ የሆነው በታህሳስ 2012 ዓመተ ምህረት የዛሬ 10 ወር ማለት አዲስ አበባ። እሺ።
እና እንግዲህ ልክ ከዛ በኋላ መጥተን ስራ ጀመርን። ስብሰባው ላይ የተገኙ በተለያየ ሙያ ያሉ ባለሙያዎች ወረቀቱንም እዛ ላይ ንግግሩንም በማሰባሰብ ረድተውናል እና መጨረሻ ላይ ይኸው እንግዲህ አሁን ይሄንን ዶክመንት ጨርሰን በ9 ሰፕቴምበር ለመንግስት ሰጥተናል። ዋናው ያስቸኮለን እና ቶሎ እንድንጨርስ የገፋፋ ምንድን ነው ይሄን እየጻፍን እያለን የ10 ዓመት የልማት ፕላን መንግስት እያዘጋጀ ነው የሚል ስለሰማን እሱ አልቆ ከወጣ በኋላ የእኛ ዶክመንት ቢደርስ ብዙም ፋይዳ ላይኖረው ይችላል ብለን ቶሎ ብለን ይሄ የ10 ዓመት ፕላኑ ሳያልቅ እንዲረዳቸው አንዳንድም እነሱ ያላዩትን ነገር እንዲያውት ብለን ቶሎ ብለን ጨርሰን እንግዲህ ለመንግስት አቀርባናል። አሁን ደግሞ በስፋት ህዝብ እንዲነጋገርበት በተለያየ ሙያ ያሉ ኢትዮጵያውያን እንዲነጋገሩበት በሰፊው ለመበተን ነው እንግዲህ ያሰብነው።
ምንድን ነው ለመሆኑ የምትፈልጉት? ከዚህ ውጤት ምን ለማግኘት ነው? ምን ላይ ለመድረስ ነው? እና ከዚህ ጋር የሚመልሱልኝ ዶክተር ደብረ ወርቅ፣ አተኩራችሁ በዚህ በሰነድ ውስጥ በተለይ በዚህ በብሉ ሪበን ሰነድ ውስጥ በህዝብ ብዛት በህዝብ ቁጥር ላይ የተነጋገራችሁባቸው ያሉ ጉዳዮች አሉ እና እንደው እዛው አንድ ላይ የሚያያይዙልኝ የህዝብን ብዛት እንደ እድል ነው ወይስ እንደ ችግር እንደ አደጋ ነው የምትቆጥሩት?
ጥሩ። ዋናው ይሄ ነገር አሁን ዶክመንቱን ቢያነቡት በምግብ ቅርበት፣ በውሃ፣ በተለያዩ ነገሮች 10 የሚሆኑ የመረጥናቸው ርዕሶች አሉ።
አንድ ጊዜ ዜጋ ዶክተር ደብረወርቅ እንደው አድማጭም ከኛ ጋር አብሮ እንዲቆይ እነዚህን 10 ነጥቦች ቅድምም ስላነሷቸው በእንግሊዝኛ ሰነዳችሁ ላይ አስፍራችኋቸዋል። አንድ ጊዜ በአማርኛ ልበላቸውና የሚስተካከል ካለ ያስተካክሉኛል። አንደኛው የስነ ህዝብ እንቅስቃሴ ወይም ፖፑሌሽን ዳይናሚክስ ያላችሁት፣ ሌላው የምጣኔ ሀብት እድገትና ፈጣን የከተሞች መስፋፋት፣ ሌላኛው የምግብ ውሃ ጤናና የኢነርጂ ወይም ኃይል ቁርኝት፣ የገጠር ልማትና የምግብ ዋስትና፣ የስራ ኃይል ስልጠናና የተቋም ግንባታ፣ ትራንስፖርት ወይም መጓጓዣ፣ የግንባታ ኢንዱስትሪና የተራቀቀ የፋብሪካ ምርት ሂደት፣ ዲጂታል ምጣኔ ሀብት፣ የጾታ እኩልነት እንደዚሁም የገንዘብ አቅርቦት፣ ትውልድ አቋራጭ እቅድ መልታይ ጀነሬሽናል ፕላን ያላችሁት ማለት ነው እና ቀጣይ እርምጃዎች፣ እነዚህ ይመስሉኛል 10 አካባቢዎች አሏቸው።
ትክክል ነው። እንዳውም በጣም አመሰግናለሁ። አማርኛውን ይህን ያህል አሳምሬ እኔ መናገር አልችልም ነበረ። ምንድን ነው ይሄንን ሰነድ ልዩ የሚያደርገው? ይሄ የህዝብ የትም ሀገር የህዝብ ጥሩ አማርኛ ተናግረዋል እርሶ፣ ዲሞግራፊክ ትራንዚሽን የሚባለው ይሄ ያለ ነገር ነው። ወደፊትም የሚሆን አሁን ያለውን የህዝብ እድገት የህዝብ ብዛት አይተው ወደፊት ምንድን ነው የሚሆነው ብለው ስሌት ማድረግ የታወቁ ጥናቶች አሉ። ይሄንን ለማንኛውም ሀገር ማድረግ ይቻላል። የኢትዮጵያው ሁላችንም አሁን ለምሳሌ እንደው ለህዝብ እንዲገባ ያህል ውጭ ቆይቶ ወደ ኢትዮጵያ የሚመጣ ሰው 4 ኪሎ ሄዶ ቢቆም መተላለፊያ ያገኝ። እኔ እንግዲህ አሁን እኔ ትምህርት ቤት በነበርኩበት ጊዜ የኢትዮጵያ ህዝብ 24 ሚሊዮን ነው ብዬ ስጽፍ ሁሉ አስታውሳለሁ። አሁን 100 ሚሊዮን በላይ ነው። ለምንድን ነው ይሄ የሚሆነው ሲባል ደግሞ ገጠሩ ብዙም ፕሮግራም የለውም። መሬት በጣም እየተሸነሸነ ከህዝብ ብዛት የተነሳ በጣም ትንሽ ድርሻ ስለሆነ ለእያንዳንዱ ሰው የሚደርሰው የተሻለ ኑሮ ለማግኘት ወደ ከተማ ይመጣል። ከተማ ሲመጣ ደግሞ መብራት ያስፈልጋል፣ ውሃ ያስፈልጋል፣ ጤና ያስፈልጋል፣ ቤት ያስፈልጋል። እነዚህ 10 የተዘረዘሩት ያንን አስመልክቶ ነው። ሆነ ብለን ነው ከከተማው የጀመርነው ለማያያዝ። ከገጠሩ የሚመጣው በምክንያት ነው የሚመጣው። እዛ ልማቱም የቀነሰ ስለሆነ መሬቱም እየተሸነሸነ በጣም ትንሽ ስለሆነ የሚሄድበት ሲያጣ ከተማ ውስጥ ይመጣል። ከተማ ውስጥ ሲመጣ አሁን ራሱ ላለው ህዝብ እነዚህ 10 የዘረዘርናቸው ነገሮች በበቂ ሁኔታ አይዳረሱም። የመብራት አቅርቦት ኢትዮጵያ በጣም ኋላ ቀር ከሚባሉ ሀገሮች ውስጥ ነው። የኢንተርኔት አቅርቦት ይሄን የመሳሰለው። ስለዚህ ምንድን ነው ያልነው አሁን ከ112 ሚሊዮን ገደማ ያለው ህዝብ አሁን ራሱ በ2020 15-64 እድሜ ያለው ይሄ እንግዲህ ሰርቶ ሊበላ ይችላል የሚባለው 50% ነው። 56 ሚሊዮኑ በዚህ በ50% በሚሰራው ላይ የተመረኮዘ ነው የሚሆን
አምራች ኃይል ማለት ነው ይሄ።
አዎ፣ ከ15-64 ያለው አምራች ኃይሉ 50% ነው። አሁን በ2035 15 ዓመት በኋላ ማለት ነው አምራች ኃይሉ 63% ይደርሳል። ይሄ ወደ 100 ሚሊዮን ማለት ነው
አሁን ባለው ሁኔታ
አሁን ባለው ስሌት። በዚህ በ63% ላይ የሚመካው ከ0-15 እና ከ65 በላይ ያለው 60 ሚሊዮን ይሆናል። ይሄ እንግዲህ እኛ ያየነው አሁን እዚህ ላይ ማሳወቅ የምፈልገው የህዝብ ምጣኔ፣ ቤተሰብ ምጣኔ የተባሉት ነገሮች ውስጥ አልገባንም እኛ። እሱ ብዙ ባለሙያዎችም አሉ፣ በየሀገሩ ብዙ ነገርም ተሰርቷል። እኛም አተኮር የፈለግነው ምኑ ላይ ነው? ይሄ ኃይል በደንብ ካስተማር ነው ስራ ከፈጠርንለት ሌሎችንም ችግሮች ሊቀርፍ ይችላል የሚለው ላይ ነው ያተኮርነው። እንደዛ ካረግን ኢትዮጵያ የመንግስትም የህዝብም ህልም ነው ወደ ሚድል ኢንካም ካንትሪ ትገባለች የሚለውን ህልም
ባለ መካከለኛ ገቢ ሀገር ትሆናለች
የሚለውን ህልም ወደ እውነት ለመቀየር ይቻላል። ዝም ካልን አሁን ባለው ሁኔታ እነዚህ በተለይ ወጣቶቹ ትምህርት ካልተሰጣቸው የስራ እድል ካልተሰጣቸው እና ራሳቸውን እንዲያሻሽሉ ካልተደረገ ከባድ አደጋ ነው የሚሆን። ይሄንን ነው ለማሳየት የሞከርነው እና አሁን ይሄንን ስራ መጀመሩ ከ15 አመት በፊት አሁኑኑ ገና ይሄ ከ15 እስከ 64 ያለው 50% ባለበት ደረጃ ምንድነው ማድረግ ያለብን? በትምህርት ምንድነው ማድረግ ያለብን? ወጣቶቹን አሁን ያሉትን እንዴት ነው የትምህርት አቅርቦት የጤና የመሳሰሉትን በእነዚህ ባስሩም ኤሪያዎች አሁን ያለው ችግር ይሄ ነው፣ ሊደረግ የሚገባው ይሄ ነው፣ ይሄንን ካረግን ደግሞ በዚህ ጊዜ እንደርሳለን ብለን የወደፊቱን ነው ለማሳየት የሞከርነው። እንደ ችግር አይደለም እኛ አሁን ያየነው። አሁን እዚህ ላይ እንግዲህ አንዳንድ ሰዎች ምን ሊሉ ይችላሉ፣ እንዴ ህዝቡ መቀነሱ አይሻልም ወይ ከዚህ ሁሉ የሚል ጥያቄ ሊመጣ ይችላል።
ህዝቡ በመጣኔ ማለት ነው
እየተሰራም ነው። ማንንም ሀገር ይሄ ለኢትዮጵያ ብቻ አይደለም ማንንም ሀገር እየሰራ ነው። ግን አቋራጭ መንገድ አሁን ለምሳሌ ኢንዶኔዥያ እና ታይላንድ እነዚህ ሩቅ ምስራቅ ያሉ ሀገሮች ይሄ ልክ የህዝብ መጠናቸው እንደዚህ ሲለወጥ ፕሮዳክቲቭ የሆነው የህዝባቸው ክፍል እየጨመረ ሲሄድ ያንን በትምህርትና በጤና አቅርቦት እየረዱ ኢኮኖሚያቸውን ለመለወጥ ይችላል። እሱን ደግሞ ያልተጠቀሙ ለምሳሌ በደቡብ አሜሪካ ያሉ ሀገሮች እስካሁንም ድረስ ከድህነት ውስጥ አልወጡ እና እቺ የምትዘጋ መስኮት ነች። በጣም አጭር ጊዜ ነው ያለው በአሁንና በሚቀጥለው 15 አመት ውስጥ አሁኑኑ ስራ ተጀምሮ እነዚህን ነገሮች ለውጦ ኢትዮጵያ ማሳደግ ይቻላል የሚል ነው እንግዲህ የኛ እምነት። ሪፖርቱን የጻፍነው ግን ሰዎች ይሄንን አንብበው እናንተ ልክ አይደላችሁም ልኩ ይሄኛው ነው ዋናው እንነጋገርበትና ለሀገራችን አንድ ነገር እንስራ በሚል ነው እኛ የተነሳን።
ዶክመንቱ 115 ገጾች ያሉት ሰነድ ነው የወጣው። በጣም ሰፊ ነው የሰራችሁት እና የተግባር መርሃ ግብር ነው የሚመስለው እና ከነ ማሳያዎቹ የተሰራ ጥናታዊ ስራ እንደሆነ በጉልህ ይታያል። እና እንግዲህ ብዙ ስራዎች ሲሰሩ ቆይተዋል እስካሁን ድረስም ይሄም ሀሳብ እንደው ሲዋልል መቆየቱን አውቃለሁ። ምንድን ነው አሁን ያነቃቃችሁ በዚህ ጊዜ በዚህ ርዕስ ላይ እንድትሰሩ?
ይሄንን ነገር ያሰቡትና የጀመሩት ምስጋናውም የሚገባቸው በ2018 ምን እናርግ ብለው የተነሱ ሰዎች ናቸው። ለምን ለሚለው አሁን ኢትዮጵያ ውስጥ ባለው ሁኔታ መነጋገርም መጻፍም መተቸትም ስብሰባ ማካሄድም ይቻላል። ለዚህም ነው አሁን ባለፈው ታህሳስ ተነስተን ኢትዮጵያ ሄደን እንደ ልባችን ስብሰባ ላይ ተነጋግረን እዚህ የደረስነው። ምናልባት ከዛ ስራ መጥ በፊት እንደዛ አይነት ነገር ማድረግ አይቻልም ሊሆን ይችላል። አሁን ግን ኢትዮጵያ ልታንሰራራ በተነሳችበት ሁኔታ ደግሞ በጣም ብዙ ጊዜ ችግሮቹን በበዙበት በነገራችን ላይ ሁላችንም እዚህ ያለ ነው ኢትዮጵያንም እናቃለን አገራችን ነው ኢትዮጵያ ምን ሄዳለን የሚሆነውን ነገር በሙሉ እናቃለን ካለማወቅ አይደለም። ግን እስቲ እኛ ደግሞ በሙያችን እንርዳ እንዲህ አይነት ነገር ማድረግ እንችል እንደሆነ እንሞክርና የመነጋገሪያ አጀንዳ እንክፈት በሚል ነው እንግዲህ።
ዶክተር ደብረወርቅ መቼም ይሄ የስነ ህዝብ ጉዳይ እንዳሉት የፖለቲካ ጥቅሞችም የፖለቲካ ጉዳዮችም አብረውት ይሄዳሉ አብረውት ይነፍሳሉ ብዙ ጊዜ ከብዙ ማዕዘናት ስንመለከተው እና በዚህ ምክንያት ቀላልም አይደለም በተለያዩ የፖለቲካ ስርዓቶች ውስጥ ይሄንን አጀንዳ ይዞ መንቀሳቀስ። እናንተ እንዲህ አይነት ቡድን ስታሰባስቡና መንቀሳቀስ ስትጀምሩ መቼም ቀላል እንዳልሆነ ይገባኛል ዶክተር ደብረወርቅ። እስቲ ያጋጠሟችሁ ችግሮች ካሉ ስኬቶች ናቸው የምትሏቸው ካሉ ያካፍሉን።
ጥሩ ነገር ለብዙዎቻችን ምክንያትም ሆኖ እንድንገባበት ያደረገው ምንድን ነው ርዕሱ እና ልንሰራ የተሰባሰብነው ሰዎች በሙያችን ምንድን ነው ማድረግ የምንችለው በሚል ነው እንጂ ሌላ ምንም አይነት አጀንዳ የለንም። ይሄ ጥሩ ነገር ነው። አሁን ለምሳሌ ስለ ህዝብ ያጠኑት ሰዎች ይሄን ነገር እኔ አሁን የዲሞግራፊክ ትራንዚሽን ባለሙያም አይደለሁም፣ የኔ ሙያም አይደለም፣ ግን በዚህ የታወቁ በዚህ ብዙ የጻፉ ኢትዮጵያውያን የዚህ የብሉ ሪቨን ኮሚቴ አባል ናቸው። እያንዳንዱን የብሉ ሪቨን ኮሚቴ አባል የምናውቀው በሙያው ነው። ስለ ትራንስፖርት የጻፈው ሰው በትራንስፖርት የታወቀ ኢትዮጵያን የሚያውቅ ኢትዮጵያ ውስጥ ብዙ የሰራ ኢትዮጵያ ውስጥ ያ ይሄ በሙያ ስለሆነ የተገናኘ ነው። አንድ ሁለተኛ፣ ሁላችንም ምንድን ነው ቁጭ ብለን ከምንተች በሙያችን ምንድን ነው አሁን አስተዋጽኦ ማድረግ የምንችለው በሚል ስለተነሳን ምንም አይነት ችግር አልነበረንም። ኑ ብለውም ስብሰባ ላይ ሲጠሩን ሁላችንም ተነስተን በራሳችን ወጪ በራሳችን ጊዜ ነው ይሄን ነው እዛም ያለንም በሙሉ ነው ወደ ስብሰባው ያተኮር ነው። ሌላ አጀንዳ ሌላ የተለየ ነገር ቢኖር ኖሮ ምናልባትም እንደዚህ ላይ ሳካ ይችላል። ተመለሰንም ከመጣን በኋላ እርግጥ ነው እዚህ ብሉ ሪበን ኮሚቴ ውስጥ ያለ ነው 11 ነን፣ ግን 450 የሚሆኑ ባለሙያዎች እዚህም ኢትዮጵያም ነበሩ። በዚህ ርዕስ ላይ እንዲህ አይነት ነገር እንፈልጋለን ስንላቸው ሁሉም ናቸው የተባበሩ። እኔ በእውነት ጥሩ ነገር ነው እንጂ የችግር ነገር ብዙም ትዝም ይለኝ የለም። ሁሉም ልርዳ ለአገሬ የምላድርግ ብሎ የተነሳ ምንም አይነት ጥቅምም የማይፈልግ ከኋላውም የሚከተለው ከጀርባው የሚከተለው ምንም አይነት ተከታይ ነገር የሌለው በሙያችን ነው። እና ለማንኛችንም ብዙዎቻችን የሳይንስ ተማሪዎች ነን፣ ልክ ለሙያችን የምናቀርበው አይነት ወረቀት ጻፍ ነው።
ከዶክተር ደብረወርቅ ዘውዴ ጋር ውይይታችን በሌላ ዝግጅት ይቀጥላል። ሙሉውን ቃለ ምልልሳችንን ከዌብሳይታችንና ከማኅበራዊ ገጾቻችን ያዳምጡ። አሁን ወደ ተከታዩ ዝግጅት ላሻግራችሁ። የበረሃ አንበጣን ፈጥኖ መቆጣጠር ለምን አዳገተ? በአምስት ክልሎች ውስጥና በድሬዳዋ የገጠር ቀበሌዎች የበረሃ አንበጣ የደረሱ ሰብሎችን አጥፍቷል። በሰፊ የግጦሽ መሬት ላይም ጉዳት አድርሷል። መንጋውን እዛመት ከጀመረ 8 ወራት ተቆጥረዋል። በዚህ ጊዜ ደግሞ ከቁጥጥር እየወጣ መሆኑ እየተነገረ ነው። ለመሆኑ የአንበጣ መንጋውን መቆጣጠር ያልተቻለው ለምንድን ነው? የአንበጣውን ወረራ በመከላከልና በመቆጣጠር ላይ ከኢትዮጵያ መንግስት ጋር በቅርበት የሚሰራው የተባበሩት መንግስታት የምግብና የግብርና ድርጅት FAO የነፍሳትና ተባይ ተመራማሪ የሆኑትን ዶክተር ባየህ ሙላትን ጽዮን ግርማ አነጋግራለች። እነሆ።
በጣም አመሰግናለሁ ዶክተር ባየህ ሙላት፣ በተባበሩት መንግስታት የምግብና የእርሻ ድርጅት ወይም FAO የነፍሳተ ተባይ ተመራማሪ ኖት። እንግዲህ ዛሬ በደወልኩበት ጉዳይ በቀጥታ ይመለከቶታልና ሰሞኑን እንደምናየው የበረሃ አንበጣ መንጋ በኢትዮጵያ የተለያዩ አካባቢዎች በአስቸጋሪ ሁኔታ ውስጥ እንዳለ እየተነገረ ነውና እንደው በእናንተ በኩል አጠቃላይ ግምገማው ምን ይመስላል?
ትንሽ ባክግራውንድ ልስጥሽና አንበጣ ስናሰላው ባይብሊካል ቴስት ነው። ከድሮ ዘመን ከመጽሐፍ ቅዱሶች ታሪክ ያለው ተባይ ነው እና ይሄ ተባይ ከዛ ዘመን ጀምሮ እስከ ዛሬ ሰውን ቻሌንጅ እያደረገ ያለ ተባይ ነው እና ለብዙ አመታት ብዙ ጊዜ ታሪክም የተጻፉ ያልተጻፉ ረሃብ ድረስ እስከ ማምጣት የሚደርስ አደገኛ ተባይ እና ሰው በዚህ መሀል ላይ እንግዲህ የኮንትሮል ለማድረግ የሚሰሩ ስራዎች እንጂ በቃ በጣም ዘላቂ የሆነ እሱን የማሸነፍ የሚያስብ ነገር አልተፈጠረም። ይሄ ነው እንግዲህ ባክግራውንዱ። ዲስ ግራውንድ ተባዩ ስርጭት ስናይ እንግዲህ ከፓኪስታን ህንድ ጀምሮ እስከ ኒጀር ማሊን አልፎ እስከ ሞሪታኒያ እና እስከ ሰሃራ አረብ ሪፐብሊክ እስከዚያ ድረስ ባለው ኮንቲነም ውስጥ ነው እንግዲህ ሙቭ የሚያደርገው እና አሁን ወደ እኛ ሀገር ከዛ ከኤዥያ ኢንዶ ፓኪስታን አካባቢ የነበረው ችግር ሪሲድ እያደረገ ወደዚህ ሲመጣ ፕሬሩ የመን ላይ ነበር። ከየመን ወደኛ ነው እምታ ተጀመረው። ስለዚህ አሁን ከየመን መምጣቱ ብቻ አይደለም ቁልፉ ነገር፣ አሁን ከገባ በኋላ ምን ያህሉን እኛ ተቆጣጠር ነው የሚለው ነው። እስካሁን ከ1.6 ሚሊዮን ሄክታር በላይ ሰርቬ ተሰርቷል። እዚህ ሀገር ከአንበጣው ኦልሞስት ወደ 600,000 ሄክታር ላይ ተገኝቷል። ቁጥጥር ተደርጓል እና አሁን ኢትዮጵያ የነበራት ፍርድ ሪቻርድን ሁሉ ሄዳለች። ግን የሚፈልገውን ያህል እንደዚህ አብሰርድ ሲከሰት፣ ከፍተኛ ወረርሽኝ ሲከሰት ያንን መቋቋም የሚያስችል ስርዓት አልተገነባም ሀገራችን ውስጥ። ከኛ አልፎ የአንበጣ መከላከያ ድርጅት ቢርስ የሚባላል የምስራቅ አፍሪካ ሀገራት የቀደሙ አባቶቻችን ያደራጁት ድርጅት፣ ችግሩን ሴንስ አድርገው ያደራጁት ድርጅት በሚገባው የሚያስፈልገውን ያህል ቁመና እንዲኖረው ተደርጎ አልተደገፈም እና አልተደራጀም። ስለዚህ እንደዚህ አይነት ከፍተኛ የሆነ ወረርሽኝ ሲመጣ ኮፕ ለማድረግ አገራትን እኛን ጨምሮ ሪጅኑም ይሄ የአንበጣ መከላከያ ድርጅትም መቋቋም አልቻለም። ይሄ ነው ግልጽ እና ቁመናችን ነው። እንደዚህ የሚመጥን ቁመና የለም። በዛ ነው ከኛ አልፎ ዓለም አቀፍ ኮሚኒቲውም እንዲዙ እንዲያደርግ ብዙ ሪሶርስ ሞቢላይዝ ተደርጎ በ2019 ሀምሌና ነሐሴ የነበረው ሲቹዌሽን እና አሁን ያለንበት ቁመናችን የተሻለ ነበረ። ግን ስቲል ከመጣው ችግር ጋር የሚመጥን ዝግጁነት አልነበረንም። ይሄ ነው
እንግዲህ አሁን እንደሚታየው በጣም ከፍተኛ እንደሆነ የምንረዳውና የምናየው የተነሳባቸው አካባቢዎች አርሶ አደሮቹና አርብቶ አደሮቹ የተጋፈጡትን ችግር በምናይበት ጊዜ ነውና፣ ይሄ ከሌላው ጊዜ በተለየ እንደ መጀመሪያ ላይ እንደነገሩን የቀደመ ታሪኩን የጀርባ ታሪኩን ያንበጣውን እንደነገሩን በመጽሐፍ ቅዱስ ጭምር ያለና በጣም ረዘም ያለ ታሪክ ያለው እንደሆነ ነው። ግን አሁን የተለየ ያደረገው ነገር አለ? ከየት አካባቢ ነው እንደዚህ መንጋው ተነስቶ መቆጣጠር እስከሚያስችል ድረስ የሆነው? የተለየ ምክንያት አለው? የዘንድሮ
የተለየ ምክንያት አለው? ባለፈው አመት ከ2019 ጀምሮ እስካሁን ብዙ ዝናብ የማያገኙ የኛ በረሃማ አካባቢዎች በሙሉ ዝናብ አግኝተዋል። አንበጣ ደግሞ ከዛ ልቅድም እንደነገርኩሽ ከኢንዶ ፓኪስታን ጀምሮ እስከ ኢቭን ስፔን ፖርቱጋል ድረስ የሚደርስ የተመቻቸ ቦታ አለው እርጥበት ሲኖር ግሪን ነገር ሲኖር እና አሁን እዚህ የሚያገር ውስጥ ያ ሁኔታ በተለይ አፋር በጣም የተመቻቸ ኡጋዴን ክሌም በጣም የተመቻቸ ሁኔታ ነው የነበረው ለአንበጣ መራባት። ይህን ሁኔታ እንግዲህ ከዛም አልፎ የመንም እንደዚሁ ነው፣ የሳውዲ አረቢያን ሲቹዌሽን እንደዚሁ ነው፣ ሌሎችም እስከዛ ድረስ የተመቻቸ ሁኔታ ስለነበረ በቢሊዮንስ ነው የተራባው። እንዲሁ በትንሽ ቁጥር አለ። ያ ደግሞ ወደኛ የሚመጣው ቢራባ ነው የሚመጣው። ቢራባ ነው ከሀገር ሀገር የሚሄደው ራብቶ እዛው እንደገና በስቶ እንደገና ሊራባ ወደ ሌላ ሀገር ነው። በዚህ መሀል ላይ ነው እንግዲህ አሁን ወደኛ ሀገር የመጣው ከየመን በኩል የተሻገሩት አፋር ውስጥ በጣም የተመቻቸ ቦታ ግን የምናውቃቸው እኛ 22 ወረዳዎች ላይ ነበረ ቅኝት ሰርቬይ የሚደረገው። አሁን ግን ኦልሞስት 36 ወረዳዎች ነው ያሉት። በ32 ወረዳዎች ውስጥ የመራቢያ ቦታ ማግኘት ይችላል። በተለወጠ የአየር ሁኔታ ባለ ብዙ ቦታ እንቁላል የተጣለበት ቦታ ነበረ። ግማሹ አክሰሰብል ነው፣ አክሰሰብል የሆነውን ማየትና ማግኘት ተችሏል። ሌላው ደግሞ ቶታሊ ኢንአክሰሰብል የሆኑ አካባቢዎች ይችላሉ እና እነዚያ ጂኦግራፊካል ባሪየርስ ያሉባቸው አካባቢዎች ላይ ምንም ነገር ማድረግ አልቻለም። ሞኒተርም አታደርጊም፣ በቴክኖሎጂ አልተዘጋጀም። ላይክ ኢፍ ዊ ሀድ ሀድ ድሮንስ ለዚህ የሚመጥኑ ድሮኖች ያንን ማድረግ እንችል ነበር። ድሮኖቹ ግን ገና ቴክኖሎጂውን ለአንበጣ ሰርቬይ ብዙም ያደገ አይደለም። ገና አሁን ነው አንዳንድ ነገሮች ሰርፌስ እያደረጉ እየመጡ ያለው እና ገና ለሙከራ የሚሆን እንጂ አሰች የሄደ እና እነዚያ ኢንአክሰሰብሊን አካባቢዎችን ክኝት ለማድረግ የሚያስችል ሁኔታ በጣም ለወረርሽኙ የበቃው ከነዚህ አካባቢዎች የወጣና ከአቅማችን በላይ የሆነ ደግሞ እንቁላል የተጣለባቸው አካባቢዎች አሉ። ይህም ነው የምረዳው። ይሄ ምንድን ነው አንበጣ ወረርሽኝ ደረጃ አለው እና ይሄ የመጨረሻው አብሰርጅ የሚባለው ደረጃ ነው የተከሰተው እና የፍርሃቱ አለ። ከ2019 ጀምሮ ለሶስት አመት እንደዚህ ችግሩ ሳይክሊክ ሆኖ ሊቀጥል ይችላል የሚል ፍራቻ ነው። አሁንም በዛ ፍራቻ ውስጥ ነው ያለ ነው። ከዚህ በላይ መዘጋጀት ይጠቅብን ሴንስ አድርገናል። ይህን ነው እና የተለየ አመት ነው። ግን እንደዚህ አይነት ክስተት እዚህ ሀገር ውስጥ ተከስቶ ያለ በታሪክ የተመዘገበ በቅርቡ አመታት በፊት የተደረገ ላይ 25 አመት በፊት እንደዚህ ሲቹዌሽን ነበረ። ከ75 አመት በፊት በኤርትራና ትግራይ አካባቢ እንደዚሁም አፋር አካባቢ ሙሉ በሙሉ ግሪን የተባለ ነገር አጥፍቶ ቶታል ክራይሲስ እና ረሀብ የፈጠረበት ሲቹዌሽን ነበር እና ያ ሴናሪዮ አልተከሰተም። ግን ይሄ አብሰርድ አሁን ያለው እንደዚህ አይነት ክስተት ሊያመጣ የሚችሉ የነበረው። ስለዚህ አሁንም ቢሆን ይሄ ነገር በጣም ኮት የሚፈልግ ነው። ግን አሁን ያው ደግሞ ኮኢንሲደንታሊ ደግሞ አውሮፕላኖችን ሉዝ አደረጉ፣ 2 ክራሽ አደረጉ፣ አንዱ ፌል አደረገ እና ይህም ኦፖርቹኒቲ ፈጥሯል። በኢኮሎጂካል ሲቹዌሽን በጣም የተመቻቸ ስለነበረ ነው ለአንበጣ መራባት በዚህ አመት እንደዚህ እየገነነ የመጣው። ባለፈው አመት በ2019 መጀመሪያ አካባቢ ይሄ ሳይክሎን እዚህ አሜሪካን ሀገር ማስቸግረው እዚህ ኢንዲያን ኦሽን ላይ ተከስቶ እስከ ምስራቅ አፍሪካ የመጣበት እና ያ የነበረውን አጠቃላይ የዌዘር ሲቹዌሽን የቀየረበት ሁኔታ አለ እና በዚህ ማዕበል ባህር ማዕበል ሲኖር ከፍተኛ ማዕበል ውሃ የሚያስነሳ አካባቢዎቹ የተሻለ እርጥበት ያገኛሉ። ያ የተመቻቸው ሁኔታ እየፈጠረ እና ላስት ይር የተለዩ ናቸው። ለዛ እጅግ በጣም የተመቸ ሁኔታ ነበር። ለዚያም ነው አንበጣ በጣም ፕሮሊፊክ በሆኑ መልኩ መራባት ይቻል እና የተለየ አመት 2014 ችግሩ ነበረ። 2014 የነበረውን ችግር ለመወጣት የአንበጣ መከላከያ ድርጅት ቁመና በቂ ነበር። ሌላ ምንም ኤክስትራ የሆነ ነገር አላስፈልግም። ኦንሊቲንግ ሳፕላዮቹ ላይ መርጫ መሳሪያ ምናምን እንደዚህ አይነት ነገሮች ለገበሬዎች የማድረስ ካልሆነ በስተቀር እንደዚህ አልነበረም። ይሄ ግንስ ኤክስትራኦርዲነሪ።
ቅድምም ሲጠቅሱ የአንበጣ መከላከያ ድርጅት ቁመናው ይሄንን ለመከላከል የሚያስችል አይደለም የሚል ነገር አንስተው ነበር እና ይሄ ነገር በኢትዮጵያ ብቻ ሳይሆን አንበጣ መንጋው የተከሰተባቸው አካባቢዎች በአጠቃላይ አገራቱ በቅንጅት መስራት ነበረባቸው ወይ እና ይሄ ከነበረባቸው ቅድመ ዝግጅቱና ጥንቃቄው ምን መሆን ነበረበት?
እንግዲህ አሁን ፋኦ በዓለም አቀፍ ደረጃ የቅኝት መረጃዎች እያጠናከረ ሊከሰት የሚችለውን አጠቃላይ ሁኔታ ቅድመ ማስጠንቀቂያዎች ይሰጣል። በፋኦ ስር ኮሚሽኖች አሉ፣ ለዌስት ኤዥያ የተዘጋጁ፣ ለመካከለኛው ምስራቅና ለምስራቅ አፍሪካ የተዘጋጁ፣ ለዌስት አፍሪካ የተዘጋጁ ኮሚሽኖች አሉ። ከነዚህ በተጨማሪ ደግሞ ሀገራት ላይክ አሁን የምስራቅ አፍሪካ የአንበጣ መከላከያ ድርጅት ኢትዮጵያን ጨምሮ ኤርትራን፣ ሶማሌን፣ ጅቡቲና ኬንያ፣ ኡጋንዳ፣ ሩዋንዳ፣ ብሩንዲ፣ ደቡብ ሱዳን፣ ሰሜን ሱዳን እነዚህን ጨምሮ አሲን ታንዛኒያንም ይጨምራል። እነዚህ ሀገራት እንግዲህ ቀደም ብሎ አባቶቻችን ያቋቋሙት ተቋም ነው። ያንበጣን ሲግኒፊካንስ አይቆም፣ ግን እንዲሁ ኮርስ ተቋሙ የሚገባውን ያህል አላደገም። ሀገራቱ የሚጠበቅባቸውን ያህል ኮንትሪቢዩት አላደረጉም። አሁን ለምሳሌ አውሮፕላኖቹን ብትወስድ የሁለተኛው ዓለም ጦርነት አውሮፕላኖች ናቸው። ዛሬ ጄት ኤፊውል የሚባል የሚጠቀሙ አውሮፕላኖች በትንሽ ወጪ ብዙ ዲስታንስ መሄድ ይችላሉ። እነዚህ ግን በጣም ኤክስፔንሲቭ ነው ኦፕሬት ማድረግ ራሱ። ፍሊቱ ራሱ አልተቀየረም፣ የአውሮፕላኑ ፍሊት ማለት ነው። እና ይህም አንድ ትልቅ ነገር ነው። ቢቨር የሚባሉ በጣም የቆዩ አውሮፕላኖች ናቸው። የሁለተኛ ዓለም ጦርነት በቃ ፍሊት ነው እና የሚጠቀሙት ነዳጅም ለየት ያለ ነው፣ ውድ ነው። እና ይህን ፍሊቱን እንኳን አልቀየረም። ብንቀይሮ ኖሮ አውሮፕላኖቹ ብናበዛ ኖሮ እንደዚህ የተሻለ ተቋም አቋም ኖሮ ነበር። ግንፊት ግን ያለግን ፋክ ነው። እዚህ አንዱ ሚያ ነው። ግሎባል ኮኦርዲኔሽኑ ግን ያው እንዳልኩሽ ላይስ ሮም ያለ ደዘት ሎኮስት ኢንፎርሜሽን ሲስተም ቅድመ ማስጠንቀቂያዎችን መረጃዎችን ከሀገራት እየሰበሰበ እያጠናከረ ይሰጣል። ሀገራት ቅኝ ይሰራሉ እንደዚህ ነው እና ይሄ ጥሩ ነው። ሲስተሙ ጥሩ ነበር፣ ግን ሀገራት ብዙ ኮኦርዲኔትድ አይደሉም። አሁን የመን ሲትዌሽኑ ትረጃለች፣ ሶማሌን ደሴ ምስል ያለ እና አሁን እዛ አካባቢ ያሉ የቁጥጥር ስራዎች በጣም ብዙ ጥሩ ስላልሆኑ ተጠቂ የሆነችው ኢትዮጵያ ነች። ግሪን ያለውም ኢትዮጵያ ውስጥ ነው እና የሚመጡት ወደ ኢትዮጵያ እና እንደዚህ ከፍተኛ የሆነ የመራባት እድል አግኝቶ ሲራባ አንበጣው ምስራቅ አፍሪካ ውስጥ አንድ ቁጥር ተጠቂ ኢትዮጵያ ነች። አጠቃላይ ከተረጨው መሬት ብዙ መሬት ኢትዮጵያ ውስጥ ነው። ኦልሞስት 600,000 ሄክታር ደርሷል የረጨ ነው። የሌላ ሀገራት ከ100,000 ሄክታር በታች ነው እና ይህም ያሳያል አሁን የችግሩ ግዝፈት እና አንቶፖግራፍ ደግሞ የሚያስፈልገው ዝግጁነት ሀገራቶቹ ካልተቀናጁ አሁን በተሻለ ካልተቀናጁ ይህንን ወረርሽኝ ተባይ ያው ይቀጥላል
በአሁን ሰዓት ኢትዮጵያ ውስጥ በጣም በከፍተኛ ሁኔታ ጉዳት የደረሰባቸው አካባቢዎች የአርሶ አደሮችም የአርብቶ አደሮችም መሬት የት አካባቢ ነው ከፍተኛ የሆነ ጉዳት አለው የሚባለው?
አሁን አንድ ነገር ምንድን ነው ይሄ ግሪን ሲሆን የእንስሳት መኖ በበቂ የበቀለ አይነት ተደርጎ የሚታሰብበት ነገር አለ። አንበጣው የሚበላቸውን እጽዋቶች በትክክል ፍየሎች የሚበሉትን፣ ግመሎች የሚበሉትን፣ ከብቶች፣ በጎች የሚበሉትን ነው የሚበላው። ከዚያ ያለፈ የሚበላቸው እጽዋቶች አሉ። ያንን በደንብ በቃ በደንብ ዶክመንት የሆነ መረጃ ብዙም የተጠናከረ ባይኖር እነዚህ ሁሉ ነው የሚበላው እና ፓስቸራሊስት ኤሪያ ውስጥ አሁን አፍራ ለፍየልና ለግመል የሚሆነ እንዲት ሆኑ በልቶ ጨርሶታል። ጥሩጥሮዎቹን እነሱ የሚመርጧቸውም አለ። ለከብቶች እና ለበጎች የሚሆን ሳር የሚበቀለ ማለ ሳሩን ብዙ አላጠፋውም እና ግራር አሁን በጣም ግመሎች ፍየሎች ይበሉት እሱ አሁን በጣም ነው የተጎዳው። በሰምቲንግ ሀዛፕን ሶማሌ ሪጅን ውስጥ አሁን ደግሞ ምስራቅ አማራ፣ ምስራቅ ኦሮሚያ የነበረ ሶርገም የበቀለ ሶርገም ማሽላ በጣም የሚያምር ነበረ። ሁኔታው አየር ንብረቱ በጣም ጥሩ የተመቻቸ ስለነበር ማለት ነው። እና እስከ ትግራይ ድረስ በዛ ስትሬች ምስራቅ ትግራይ ጀምሮ እስከ ምስራቅ ሶማሊ ሪጅን ድረስ ያለው አካባቢ ሙሉ ማሽላ በጣም ከፍተኛ ያደረገው ይችላል። እና ኤክሰፕሽናል ይሄን ይሄን የሚባል የለው። እነሱ በተመቸው ኢንቫይሮንመንት ውስጥ ያሉ በሙሉ ተጠቂዎች ሆነዋል። እና ይህ ሲስተማቲክ የሆነ ይፈልጋል ግኝት የጉዳቱን መጠን ለመለየት። እስኪ ግን አሁን በምናየው ቀላል አይደለም። በኢንዲቪጁዋል ገበሬ ደረጃ ነው መታየት ያለበት። ምክንያቱም እነዚህ ገበሬዎች ትንንሽ ገቢ ያላቸው፣ ትንንሽ መሬት ያላቸው እዛ ያለችውን ካርታ የቤተሰቡ ላይብሊሁድ ነው የሚጎዳው። ሌሎቹን ሊበሉት ካርቱ የሰሚስ ነው እና አደ ኢንዲቪጁዋል ሌብል ስታይ በጣም ከባድ ነው።
ከዚህ ቀደም ሚያዝያ አካባቢ ላይ እርሶንም ስናነጋግሮት ይሄ ጉዳት ዝም ብሎ አንበጣ ሰብሎቹን የደረሱትን ሰብሎች በላ ወይም የግጦሽ መሬት በላ ብቻ ተብሎ የሚታለፍ አይደለም፣ ጉዳቱ ከፍተኛ ነው የሚል ነገር አስቀምጠው ነበር በአርሶ አደሮቹ ህይወት ላይ የሚያመጣው። አሁን ደግሞ ከዛ እየጨመረ መጥቷል እና ይሄ ነገር ረሃብ የማስከተሉ የምግብ እጥረት የማስከተሉ ነገር አሁን በምን መጠን ነው ያለው?
አሰቢያየን ያለነው ሲቹዌሽን ጥሩ አይደለም። ጉዳት አለ። ካለፈው ከነገርኩሽ ጉዳቱ በፓስቶራሊስቶች ብቻም አይደለም፣ በሰብል በሚያመርቱ በሁሉም ነው እና በእነሱ ላይ ህይወታቸውን የሚያስቀጥሉበት እንደ ሪሶርሳቸውን ነው የሚጎዳባቸው። ስለዚህ ይሄ በጣም ሲሪየስ ነው። በጣም ከፍተኛ የሆነ ያላሁን አሰሳ ያስፈልጋል። ዶክመንት ማድረግ ያስፈልጋል። የተጎዱ ገበሬዎች ቶሎ ሳፖርት የሚያገኙበት ሁኔታ መፈጠር አለበት እና በጣም ሰፊ ኤሪያ ነው ይሄ አሁን እያወራ ያለት እና አሁን ትልቁ ስራ መስራት ያለብን ወደ ኡጋዴን ደግሞ እንዳይሄድ ወደ ደቡብ ኦሮሚያ እንዳይሄድ ወደ ደቡብ ህዝቦች እንዳይሄድ የሚያደርገውን ስራ ነው። አሁን በጣም ደብል አድርገን ኤፎርታችን ያለንን ሁሉ ሪሶርስ ሞቢላይዝ አድርገን መስራት ያለብን አሁን በዚህ እየተሰራ ነው። ፋውም እየሰራ ነው። የኢትዮጵያ ደቡብነት እየሰራ ነው። ሌሎች ፓርትነሮችም እንዴጅ እያደረግን ነው እና አሁን ባለ በምስራቅ ኢትዮጵያ ብዙዎቹ ቦታዎች ላይ የሰብል ጉዳት አለ። የፓስቶራል ኤሪያ በጣም በጣም ለአንዳንድ እንስሶች የሌለ አይነት ነገር መለቃ በጣም ሌሱት ክባል ነው። ስለዚህ ኮንስኮንሱ አለ እና ማህበረሰቡ እርዳታ ያስፈልገዋል።
አሁን እንደገለጹልኝ እንግዲህ አስቸጋሪ ካደረጋቸው ምክንያቶች አንዱ የሀገራት ከቅንጅቱም በላይ የመከላከል አቅማቸው የመከላከል መጠኑ አሁን ላለው የሚመጥን እንዳልሆነ ጠቁመዋል እና ከዛ በተጨማሪ ደግሞ አሁን ሲያነሱ ደግሞ የችግሩ ስፋት ከፍተኛ መሆን ከዚህ በኋላ እንዳይሰፋ ደግሞ ትልቅ ስራ እንደሚጠይቅ ገልጸዋል። ስለዚህ ይሄንን ሁለቱን ለማስታረቅ ምን አይነት ርብርብ ቢደረግ ነው መከላከል የሚቻለው? ምንድን ነው የሚያስፈልገው?
የርጭት አውሮፕላኖች እንዲሁ ደግሞ በመሬት ላይ በመኪና የሚቀመዱ መርጫዎች አሉ። በጣም ውጤታማ መርጫዎች ናቸው እነሱ። ብዙ ቦታ መግባት ይችላሉ መኪኖቹ እና በጀርባ የሚታገኙ በሞተር የሚሰሩ መርጫዎች አሉ እና የሰው መከላከያ ትጥቆችን በሰፊው ማቅረብ። በዚህ ሞቢላይዜሽን አሁን የአውሮፕላን ብዙ ስራ እየተሰራ ነው። ሆፕፉሊ የተወሰኑ አውሮፕላኖች እና ሄሊኮፕተሮች በመንግስትም ፋኦም ይቀርባሉ። የእነዚህ ቤት እንግዲህ በመኪና የሚቀመዱ መርጫዎች እና በሰው ጀርባ ተይዞ ሞተር ያላቸው መርጫዎች ደግሞ ተጨማሪ መቅረብ እንዳለበት፣ ሞቢላይዝ ማድረግ የሚቻለው ሁሉ ሞቢላይዝ ማድረግ ያስፈልጋል። ከዚያ በላይ ግን ያው ሶፍትዌሩ ነው ዋና የሰው ኃይሉ በደንብ ማጠናከር ይፈልግል አጠንክሮ አልጀምስቱ እንዲሰራ ማድረግ ሮቴክት ማድረግ ፋሲሊቴት ማድረግ ይፈልጋል። ይሄ በጣም ኢምፖርታንት።
እስቲ እንደው ምናልባት እርስዎ ጉዳዩንም በቅርብ ስለሚያውቁት ምናልባት ይህንን ቃለ ምልልስ የሚያዳምጥም ሰው እያንዳንዱ ሰው በየቦታው ምን ይሆን ኃላፊነቴ ብሎ ሊጠይቅ ይችላል እና ከህብረተሰቡም ከመንግስትም ከክልሎችና ከፌዴራል መንግስትም በቅንጅት ማድረግ የሚገባው የሚጠበቅ ነገር አለ? ይሄ ቢደረግ ይሄንን ማዳን ይቻላል የሚሉት ነገር አለ?
አዎ፣ አሁን ቅድም የጠየቅሽኝ ይሄ ኮኦርዲኔሽን ያልሽው ይሄ በቅንጅት መስራት ብለሽ ያልሽው ጥያቄ ለሀገራት ነበር ያልሽው። የሀገራት መቀናጀት ከፍተኛ ውጤት ያመጣል። ሀገር ውስጥ ያለው ደግሞ መቀናጀታችን ከዛ እጥፍ ድርም መሆን መቻል አለበት። የኔ የገሌ የእንትና የእንትና የሚባል ነገር አይደለም። ፖለቲካል ባውንደሪ የሚገድበው አይነት ተባይ አይደለም። በጣም ብዙ መጓዝ የሚችል ብዙ አካባቢ ሊያካልል የሚችል አጎራባች የሆኑ ወረዳዎች፣ ቀበሌዎች፣ ምኖች እየተሳሰቡ እየተነጋገሩ እየተደጋገፉ መረጃ እየተለዋወጡ ለመንግስትም መረጃ በአግባቡ እያቀረብን ከሄድን እንወጣዋለን። የመረጃ አቅርቦት በጣም ወሳኝ ነው። ይሄ ደግሞ የሚሆነው ሁሉም በችግር ውስጥ ያሉ አካባቢዎች ጠቅላላ ሪጋርድለስ ኦፍ ፖለቲካል ባውንደሪ በደንብ በጋራ ተደራጅቶ ተጠናክሮ መረጃ እየተለዋወጡ ከሄዱ እንወጣዋለን ብዬ ነው።
በጣም አመሰግናለሁ። እግዚአብሔር ይስጥልኝ። በተባበሩት መንግስታት የምግብና የእርሻ ድርጅት ፋኦ የነፍሳትና ተባይ ተመራማሪ ዶክተር ባየህ ሙላት ለሰጡን አጠር ያለ ማብራሪያ እናመሰግናለን።
እሺ። አመሰግናለሁ።
አመሰግናለሁ ዶክተር ባይህን እንዲሁም ሲሆንን። ይቀጥላል ዝግጅታችን። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። አሁን ወደ ተከታዩ ዝግጅት እንሸጋገር። ራዕይ ለኢትዮጵያ ቪዥን ኢትዮጵያ ይባላል በእንግሊዝኛ መጠሪያው። ዘጠነኛ ዓመታዊ ጉባኤውን ለሰባት ተከታታይ ቅዳሜዎች በኢንተርኔት አካሂዶ ባለፈው ሳምንት ቅዳሜ አጠናቋል። የራዕይ ለኢትዮጵያ የዚህ ጉባኤ ርዕስ የጭካኔ ወንጀሎችና የግጭት በኋላ ምርጫ በኢትዮጵያ የሚል ነበር። ጉባኤው በሀገሪቱ የምጣኔ ሀብት፣ የፖለቲካና ማኅበራዊ ሕይወት ዕድሎች፣ ፈተናዎች፣ ስጋቶችና አማራጮች ላይ ጥናታዊ ጽሑፎች በባለሙያዎችና በምሁራን ቀርበውበታል። ውይይቶች ተካሂደውበታል። ኢትዮጵያ ውስጥ እየተስተዋሉ ካሉ ግጭቶች፣ የጭካኔ አድራጎቶችና ዘርና ሃይማኖትን የለዩ ቅስቀሳዎች እስከ ምርጫ፣ የፍትህ ስርዓትና ሌሎችም ተቋማት አቋም፣ ከስነ ህዝብ እስከ ጤና፣ ከምጣኔ ሀብቱ መዋቅር እስከ ህዳሴ ግድብ፣ ቴክኖሎጂ፣ ኮቪድ-19 ያሉና ሌሎችም የሀገሪቱ ሁለንተና በዝርዝር ያለ ገደብ ተንሸራሽመውበታል። በኢሊኖይ የሃርፐር ኮሌጁ የኢኮኖሚክስ ዲፓርትመንት ሊቀመንበር ፕሮፌሰር ጌታቸው በጋሻው የቪዥን ኢትዮጵያም ፕሬዚደንት ናቸው። ስለ ጉባኤያቸው ማብራሪያ ሰጥተውኛል።
ደስ ብሎናል። ለአገር ለህዝብ ሊጠቅሙ የሚችሉ ሀሳቦች የተዘረጉበት ስራ ነው ነው በዚህ አጋጣሚ እኛ እናስተባብረው እንጂ የቪዥን ኢትዮጵያ ቦርድ አባላት ያስተባብሩት እንጂ ጥናቱን አድርገው ላቀረቡት የኢትዮጵያ ምሁራን 4 የውጭ ሀገር ሰዎችን ጨምሮ 28 ምሁራን ላደረጓቸው ስራዎች እጅግ ምስጋናችንን አቅርበንላቸዋለን፣ እናከብራቸዋለን። እና በቋሚነት ለረጅም ጊዜ ሊያገለግሉ የሚችሉ ስራዎችን ነው የሰሩት። አኩርተውናል በጣም።
ከዛ በተረፈ ደግሞ በኮቪድ-19 ምክንያት ሁሉም ነገር አሁን ወደ ኢንተርኔት ዞሯል። የእናንተም ጉባኤ በዚሁ ሁኔታ ነው የተዘጋጀው እና ከዝግጅታችሁ እስቲ ልነሳና ፕሮፌሰር ጌታቸው በጠበቃችሁት ሁኔታ ነው የተካሄደው? ስጋት አልነበረባችሁም? እንዲህ አይነት በአይነቱ የመጀመሪያ የሆነ የኢንተርኔት ላይ ጉባኤ ስታካሄዱ ላለፉት 8 ጉባኤዎች የተካሄዱት በአካል ነበረና
እንደው ይሄ ጥሩ ነጥብ ነው። የሚገርም ነው። የመጀመሪያ ሙከራ ምናልባት ለወደፊት በዚሁ መልክ ብቻ ነው መካሄድ ያለበት ወደሚለው ነው የወሰደን። እርግጥ ሰለሞን እንደጠቀስከው ይሄን ጉባኤ መጀመሪያ መጋቢት ላይ ነው እንግዲህ ይመስለኛል፣ ማርች በዚህ ሀገር ለማድረግ
መጋቢት 12 እንደነበረ አስታውሳለሁኝ። የያዛችሁ ፕሮግራም 2012 ዓመት
እና በአካል ዋሽንግተን ዲሲ ባለው የኢትዮጵያ ኤምባሲ ውስጥ ለማካሄድ ነበር። ኤምባሲው የስብሰባ አዳራሹ ፈቅዶልን፣ ግን የተፈጠረው እንግዲህ የዚህ የወረርሽኙ የኮቪድ-19 አላስችል አስደርግ ስለነበረ ከዛም ጋር ተያይዞ ብዙ መሸበርና መጨለቅ በዙ መሀል ስለነበረ ለጊዜው እናስተላልፎ አለም እና ቪዥን ኢትዮጵያ ራዕይ ለኢትዮጵያ ሁልጊዜ በአገር ውስጥ ያሉ ችግሮች እና ዋና ዋና ነጥቦች የአገር ጉዳይ ላይ በሆኑት ላይ ነው ኮንፈረንስ የሚያካሄደው እና እስከ መቼ እናስተላልፈው እያለ እየቆየን በሄድን ቁጥር ደግሞ ሀገራችን ውስጥ የሚነሱ ችግሮች እየከፉ እየባሱ ሲመጡ አይ እንዴት እናድርግ ይሄን ነገር ዝም ብለን ቁጭ ብለን ኮቪድ አለ ብለን እንጠብቅ ብለን ተመካከልንና የቦርድ አባላት ወሰንን አይ ቨርቹዋል እንግዲህ እንደተባለው በዚሁ በኢንተርኔት ብናደርግ እና ድምፆች እንዲሰሙ ሀሳቦች እንዲወጡ እናድርግ ብለን ተስማማንና ብዙ ምርጫዎችን ተመለከትን እና በአባይ ሚዲያ በኩል በተከታታይ ለማድረግ ተስማማ እና በዚህ አጋጣሚ አባይ ሚዲያንም ይህንን ስላስቻሉ እጅግ እናመሰግናለን። ያገኘነው ያየነው ነገር ድሮ በአካል ከምናደርገው የበለጠ የኢትዮጵያን ሕዝብ ለመድረስ የሚቻለው እንደውም በዚህ በቨርቹዋል መንገድ መሆኑ ነው። ለስብሰባ አዳራሽ ገንዘብ እያወጡ በሰዓት እየተጣበቡ ከማድረግ እንደውም በተዝናና መንገድ እና ሰው በየቤቱ ቁጭ ብሎ የፈለገውን ያህል እየተመለከተ ከዛ አቁሞ ሌላ ጊዜ ደግሞ በዩቲዩብ ላይም ስላለ እንደገና ካቆመበት ጀምሮ ለማየት እንዲችል የሚያስችል ጥሩ የስብሰባ የመገናኛ ዘዴ ሆነን አገኘ ነው እና ድሮ በአካል ከምናደርገው ስብሰባ በበለጠ ብዙ የኢትዮጵያ ህዝብ ኢትዮጵያ ውስጥ አገር ቤት ጨምሮ ማለት ነው ለማየት እድል አግኝቷል በፌስቡክ እና በዩቲዩብ እና ምናልባት የወደፊት ፕሮግራሞቻችን ሁሉ በእንደዚህ አይነት መንገድ ሳይሆኑ አይቀሩም። እንግዲህ በኢትዮጵያ ቦርድ ገና ተሰብስቦ አልወሰነም፣ ግን እንደዚህ የሚወስን ይመስለኛል። ለወደፊቱ
ዘጠነኛው ስብሰባችሁ ከተጀመረ በኋላ አለፍ አለፍ እያልን እኛም ለህዝብ ለማቅረብ ሂደታችሁን እየተነጋገራችሁባቸው ያሉ ነጥቦችንና የስብሰባችሁን አካሄድ ሞክረን ነበረ በተለያዩ ሪፖርቶች። እንግዲህ ተጠናቆ ባለፈው ሳምንት ተዘግቷል ለሰባት ቅዳሜዎች ያደረጋችሁት ስብሰባ እና ይሄስ እየዘለላችሁ ሳምንት እየቆያችሁ የማድረጋችሁ ነገር መረባበሽ አልፈጠረባችሁም? የፕሮግራሞች መናጋት አልፈጠረባችሁም?
በዛ ረገድ ምንም ችግር አልገጠመንም። በደንብ አስበንበት ቀኖቹን ወስነን ቅዳሜዎች እስከ 4 ሰዓት ለሚሆን ጊዜ ለማድረግ በእያንዳንዱ ቅዳሜ 4 አቅራቢዎችን አድርገን 20-25 ደቂቃ እየተናገሩ የተቀሩትን ሰዓቶች ለጥያቄና መልስ በፌስቡክ እና በዙም ገብተው ለሚከታተሉ የጥያቄዎች እድል ሰጥተን ለማድረግ ችለናል። ፕሮግራሙ እንዳልኩን ድሮ መጋቢት ላይ የወጣ ሲሆን አንድ ፕሮግራም ብቻ ነው የመፈቻው። ኦገስት 29 ላይ የተደረገው ብቻ ነው በፈረንጅ ኦገስት 29 ባስኛው እሱ ብቻ ነው እንደ አጀንዳ የተጨመረው ነሐሴ። እሺ። እና ሁሉም ተናጋሪዎች ፕሮግራማቸው መች እንደሆነ ያውቃሉ፣ ቀደም ብሎ ከመጀመሩ በፊት ማለት ነው። ፕሮግራም በደንብ ስለተያዘ አባይ ሚዲያም ከኛ ጋር እንግዲህ ተባብሮ ፕሮግራሙን በእንደዚህ አድርጎ እንዲያውም ቀደም አድርጎ የእያንዳንዱ አሁን የሚቀጥለውን ቅዳሜ ካለፈው ቅዳሜ ጀምሮ ማስታወቂያዎች እየተደረጉ የአንድ ሳምንት ማስታወቂያዎች እየተደረጉ ለአድማጭም እንዲያውቁ፣ ተሳታፊዎች ደግሞ ከአንድ ሳምንት በፊት ቀደም ብሎ እየተዘጋጁ የዚህ የስዕሉ ወይም አቀማመጥ መብራት ምናምን የቪዲዮ ምቾትን ለማስተካከል እየተደረገ ነው እና ደህና ነው እየተካሄደው። በዚህ ላይ ተሳታፊዎች ሙሉ ተባባሪዎች ነበሩ። በተባሉ ቀኖችና ሰዓቶች ጊዜው በቦታው ላይ ይገኛሉ። እኛም ቀደም አድርገን ነው የምንዘጋጀው። እርግጠኞች ሆነን ነው ፕሮግራሙን የምንከፍተው። እንደው በመጨረሻው ቀን ነው አንድ ችግር የደረሰን፣ ያው አዲስ አበባ ከዛ የሚገቡት አንድ ተሳታፊ ብቻ ፕሮፌሰር አለማየሁ ገዳ በደንብ ተዘጋጅተው ፓወርፖይንት ነው የምንለው የንግግራቸው የጽሁፋቸውን ቢጋር ወይም አውትላይን አይነት
ስላይዶችን
ስላይዶቹን አድርገውልን ኢንተርኔት ተቋረጠ። ቀያንም ምን ለማድረግ ይቻላል እና ከኢትዮጵያ የገቡ ብዙ ነበሩ ለማቅረብ ያንን ችግር ለመቋቋም ብለን አባይ ሚዲያ ቢሮ ከስቱዲዮ ሄደው ከዛ እንዲገቡ አደረግን። የፕሮፌሰር አለማየሁ ግን መሰላቸው ከራሳቸው ቢሮ ለማድረግ የተረጋገጠ የኢንተርኔት ችግር አይኖርም በሚል ግምት እሱ ተሞከረ። ያ ብቻ ነው እና ሳያቀርቡ የቀሩ እሳቸው ብቻ ናቸው እንጂ ሌሎች አድርገዋል። በዚህ በውጭ ያሉት ምንም ችግር የለም፣ ኢንተርኔት ችግር የለም። ያው 24 ሰዓት ሙሉ እንደዛ አይነት ነገሮችን ለማካሄድ ይቻላል። ፕሮግራማችን ቀደም ተብሎ የተዘረጉ ስለሆነ አቅራቢዎች ጊዜያቸውን ሰዓታቸውን ያውቁ ስለነበረ እንደገና ማስታወሻዎች ይላካሉ። በጣም በቆንጆ ነው። ሁሉም ደስ ብሎት ነው ያደረገው የተካሄደው።
እንግዲህ በቅርጽና በአዘገጃጀት ደረጃ ይህንን ያህል ከተነጋገርን ፕሮፌሰር ጌታቸው ወደ አንዳንድ የጉባኤያችሁ ነጥቦች ዘለግ እንበል እና ይሄ ቅዳሜ ነሐሴ 23 ጀምሮ ቅዳሜ መስከረም 30 የተጠናቀቀ ዘጠነኛው ጉባኤያችሁ የተሰየመው የጭካኔ ወንጀሎችና የግጭት በኋላ ምርጫ በኢትዮጵያ በሚል አጠቃላይ ርዕስ ይመስለኛል። ልክ ነኝ?
ትክክል።
እንዴት መረጣችሁት ይህንን ርዕስ?
እንግዲህ እኛ ቪዥን ኢትዮጵያ ከረጅም ጊዜ ጀምሮ ያው ግጭት፣ ኮንፍሊክት እና ሽግግር ትራንዚሽን የሚሉ ዋና ሁለት ርዕሶችን ይዞ በዚህ መሀል የሚገለጡ ነገሮች እንደ ጉባኤ ፎከስ ወይም ትኩረት ያደረገ ነው። ከስምንተኛው በስተቀር የመጀመሪያውን ሰባተኛውንም ወደ አዲስ አበባ ሄደን እዛ ስናደርግ ድረስ በእንደነኝ ዋና ርዕሶች ላይ ነው ስንሰራ የነበረው። ምክንያቱም ሀገሪቱ ውስጥ ችግሮች አሉ። ዋናው ችግር የፖለቲካ ነው። ከዛ ጋር ተያይዘው ያው የኢኮኖሚው የማህበራዊ ብዙ ችግሮች አሉ። እነኚህ ነገሮች ደግሞ ዋናው መገለጫቸው የችግሮቹ ኮንፍሊክት ጸብ ወይም ግጭቶች በሚለው ነው እንግዲህ ያየናቸው እና ከዛ ውጪ ምንም ለማውራት አይቻልም። ሰዎቹ ቢገደሉ አካባቢያዊ መናጋት ቢደርሱ ዋና ምንጫቸው የፖለቲካ ግጭቶቹ ናቸው። የስርዓቱ ሁሉንም በኩል አስተዳድሮ ሁሉም ሰው ተደስቶ የሚኖርበት የተረጋጋ ስርዓት ለመመስረት ባለመቻላቸው ነው። እና በእነኚህ ላይ ቀደም ብለን ስንሰራ ቆይተን ዶክተር አብይ መጥተው ሌላ የሽግግር ወይም የሽግግር መንግስት እኔ እመራዋለሁ ብሎ ያስኬዱትንም የጀመሩትንም ሲያስኬዱ ግጭቶች አልቀሩ፣ እንደውም በጣም እየሰፉ ነው የሄዱት። በዚህ ላይ ያለን የነኚህ ሁሉ ችግሮች ደግሞ ማጠቃለያውን መፍቻ ሊሆን የሚችለው ነገር ምንድን ነው? ህዝብ የሚፈቅደው የሚፈልገው መንግስት መመስረት ነው። እና ያ የሚመሰረተው ደግሞ በምርጫ ነው። እና ምርጫ ደግሞ ሊደረግ የሚችለው ግጭቶቹ እነኚህ ኮንፍሊክት የምንላቸው ቆመው በሰላማዊ ርዕታዊ በሆነ መንገድ ምርጫዎቹን ለማካሄድ ሲቻል ነው ብለን በዶክተር አብይ ስር እነኚህ ሁኔታዎች ይመጣሉ የሚል ግምትና ተስፋ ነበረን። ስለዚህ ነው ድህረ ግጭት ምርጫ የሚለውን ፎከስ ያደረግንበት ትኩረት ያደረግንበት እንግዲህ ለዚህ ነው። እና በዚህ ላይ ስንሄድ ግጭቶችም አሁን ወደኋላ ላይ እንደውም እኔ አንድ ጊዜ ምን ሁኔታ ላይ እንደሆነ አላውቅም ተናግሬያለሁ። ድህረ ግጭት ያልነው መጀመሪያ የሰየም ነው ሜይ ቢ ትክክለኛም ላይሆን ይችላል። ችግሩ አልቀረም ወር አልቆምም ወይም ያን የሚያስቆም ሁኔታም አልታየም። ድህረ ግጭት የሚለው ትክክለኛ አሰያየም አይደለም እና ያንን ሪቫይዝ ወይም ሳንከልሰው ነው ዝም ብለን ያሰብከኝ ነው። እና በአስተያየም ትንሽ ግድፈት ይኖረዋል የሚል ሀሳብ ተናግሬ ነበር። ግን እሱ የውይይት ነጥብ ሆኖ ምንም አልተደረገም። ድሮ ባስቀመጥ ነው የቀጠርን ነው። እና በተለይ ከመጋቢት በኋላ ባሉ ሁኔታዎች ደግሞ ግጭቱ መሻሻሉ ይቅርና ምርጫ መምጣቱ ይቅርና ጭራሽ አገርን መኖሯን ሁሉ ሊያናጉ የሚችሉ የፖለቲካ ክስተቶች ናቸው የመጡት። እና እንግዲህ በዚህ ሁኔታ ምርጫስ እንዴት ለማድረግ ይቻላል በሚል እንደውም አራተኛው ቅዳሜ በዛ ላይ አተኩረን ነው የተደረገው። እና አጠቃላይ ግምታችን ከመጀመሪያው ግምታችን እና የመጨረሻው ወይም መሰረታዊው የችግሮቹ መፍቻ ምርጫ ነው የሚለውን አጣጥሞ ለመሄድ ነው እንግዲህ የተሞከረው። ግን
የግጭት በኋላ ምርጫ ስትሉ ምን ማለታችሁ ነው? በግጭት ሁኔታዎች ውስጥ ነው የምትታየው ሀገሪቱ በተለያዩ መንገዶች። በክልልና በፌዴራል መንግስት ደረጃ ያሉ ሁኔታዎች አሳሳቢ መሆናቸው እየተነገረ ባለበት ሁኔታ ውስጥ ነው ይሄ ምርጫ እየታሰበ ያለው እና በግጭት ሁኔታ ውስጥ የሚካሄድ ምርጫ ነው ወይስ ከግጭት በኋላ ብላችሁ የምትጠቅሱት ያሰባችሁት ወይስ ያቀረባችሁት ሀሳብ አለ ወይ የሚል ጥያቄ ለማስከተል ነበረ።
ትክክለኛ ነው፣ ጥሩ ነው ሁኔታው። ልክ ይህን ጥያቄ ነው የሚያነሳው። የመጀመሪያው አስተያየማችን ተስፈኞች በመሆን የዶክተር አብይ መንግስት እነኝን ግጭቶች ይፈታልን እና ሁሉ እንግዲህ ዶክተር አብይ ሲመጡ በጣም የህዝብ ድጋፍ እንዴት እንደነበረ የምታስታውሱ ይመስለኛል። ሰባተኛውንም ስምንተኛውንም የቪዥን ኢትዮጵያ ጉባኤዎችን ስናደርግ የቦታ የአካባቢ ግጭቶች ሁሉ ረገብ ያሉበት ጊዜ እና የቲም ለማ ዶክተር አብይ እና የአቶ ለማ መገርሳ መሪነት ገና ህዝብ እያጣጣመ የነበረበት ጊዜ ላይ ስለነበረ ተስፈኝነት፣ በጎ ተመልካችነት ነው የተቀረጸው። ያ እና ግጭት ቀርቶ መረጋጋት መጥቶ ምርጫ ይደረጋል ከሚል ነው የተነሳ ነው። በዛ ፍላጎት ተውጠን ነው እንጂ ኋላ ሁኔታው ብሶ እንዲያውም ድሮ ከነበሩት የባሰ ደረጃ ላይ እንደዚህ ይደርሳል የሚል ግምት አልነበረንም።
ፕሮፌሰር ጌታቸው በጋሻው 9ኛ ዓመታዊ ጉባኤውን ያካሄደው የራዕይ ለኢትዮጵያ ወይም ቪዥን ኢትዮጵያ ፕሬዚደንት ናቸው። አመሰግናለሁ ለዛሬ። ሙሉን ዝግጅታችንን ከዌብሳይታችንና ከማህበራዊ ገጾቻችን ያገኙ። በሌላ ዝግጅት ለቀሪው ይዣቸው መለሳለሁ። የተከበራችሁ አድማጮች የምሽቱ ዝግጅታችን ተጠናቀቀ። በመላ ባልደረቦቻችን ስም የምሰናበታችሁ ያስተናገድኳችሁ ሰለሞን አባተ ነኝ። እባኮ እባኮ ራስዎን ከኮሮና ቫይረስ ከኮቪድ-19 መጠበቅ መቼም አይዘናጉ። አብራችሁን ስለቆያችሁ ከልብ አመሰግናለሁ። ሰላም ጤና ይስጥልኝ።